Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በርካታ እንግዶችን አሰፍረናል። ለ30 ደቂቃዎች አብረን እንጓዝ። ቀዳሚው ከወራቶች በፊት በቀድሞ ፍቅረኛዋ የአሲድ መደፋት ጥቃት የደረሰባት የዳንግሏ ወጣት አጥቂዋ በፍርድ ቤት የ18 ዓመት ጽኑ እስራት ተፈርዶበታል።
ያው ዞሮ ዞሮ ለኔ ያክል አቅዳጅ ነገር አይሰጠኝም። ታሰረ፣ ተፈታ፣ ምናም ትርጉም የለም። ያው እንግዲህ ምን ከኔ ጋር ርብርብ ያደረጉም ነበረ የምፈልገው እንጂ 18 ዓመት ተፈርዶበታል።
በሌላው ዘገባችን በኢትዮጵያ በተለይ ወጣቶችን በማህበራዊና ፖለቲካ ጉዳዮች እንዲነቁ በማስቻሉና በውስጠ ወይራ መልእክቱ የሚታወቀው እያዩ ፈንገስ የአንድ ሰው የመድረክ ተውኔት ወደ ዩናይትድ ስቴትስ መጥቷል።
ባለፈው የገቡት ጦር ልብ ዳይመንድ ምናምን የሚባለውን የካርታ ጨዋታ አያውቁትም አሉ። በኋላ ሲጣራ እነሱ የለመዱት በቤት ካርታ መጫወት።
ከነዋሪነት ኢትዮጵያዊ መልክም ኢትዮጵያዊ ልብም ስላለ አንደኛ እሱ ነው። ሁለተኛ ትምህርቴ ስነ ልቦና ነው። ሁለተኛው ማይነሪ ሶሺዮሎጂ ነው።
ከኢትዮጵያ የማህበረሰባዊ ፖለቲካ ስላቅ ስንወጣ የዩናይትድ ስቴትስ የፕሬዝዳንታዊ ምርጫ ድራማን እናገኛለን። አሜሪካውያን ነገ ፕሬዝዳንታቸውን ይመርጣሉ። ኢትዮጵያውያን ስለ ዩናይትድ ስቴትስ ምርጫ ምን ይላሉ ጠይቀናል።
ኢትዮጵያኖች የአሜሪካን የምርጫ አስተሳሰብ ብናራምድ እጅግ በጣም የተሻለ ደረጃ እንደርሳለን ብዬ አስባለሁ።
ዶናልድ ትራምፕ በጣም ኮንዘርቫቲቭ እና
ወጋ አጥባቂ።
አዎ ወጋ አጥባቂ የሚባለው ነው።
ባለፈው ሳምንት ለፕሬዝዳንታዊ እጩነት ራሱን ያቀረበው ኃይለ ገብረስላሴ ደግሞ ፕሬዝዳንት ሆኖ ተመርጧል። የኢትዮጵያ አትሌቲክስ ፌዴሬሽን
አትሌት ኃይለ ገብረስላሴ ለቀጣዩ 4 ዓመት የፌዴሬሽኑ ፕሬዝዳንት አድርጎ በምርጫ ሰይሟል።
ኢትዮጵያዊው ምግብ አብሳይ ማርከስ ሳሙኤልስን የዛሬ የጋቢናችን እንግዳችን አድርገነዋል።
I would say kitfo because it celebrates my wife's true amazing cooking story in front of
የክትፎ ነገር አይሆንልኝም ምክንያቱም የባለቤቴን አስደናቂ የሆነ የጉራጌ ምግብ ባህል ስለማደንቅ።
ክትፎ ማን ይጣላል? ማርከስ ሳሙኤልሰን። ለማንኛውም ጋቢና ቪኦኤ ሁሉን ይዟል። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። ሰማያዊው ፓርቲ በአዲስ አበባ ከተማ በተለያዩ የፖሊስ ጣቢያዎች አንዳንድ የአመራር አባላትን ጨምሮ ከ80 በላይ አባሎቹና ደጋፊዎቹ መታሰራቸውን አስታወቀ። ከነዚህ መካከል ፍርድ ቤት የቀረቡት 3 ብቻ መሆናቸውን የገለጹ አንድ የፓርቲው አመራር አባል ፖሊስ የፍርድ ቤት ትዕዛዝን ባለመቀበል በዋስ የተፈቱ አንዲት አመራር አባል በእስር እንደሚገኙ የፓርቲው ቃል አቀባይ አቶ ሰለሞን ተሰማ ተናግረዋል።
በአሁኑ ሰዓት 2 የስራ አስፈጻሚ አባላቶቻችን የውጭ ጉዳይ ኃላፊያችን አቶ አበባ አካሉና የሴቶች ጉዳይ ኃላፊያችን ወይዘሪት ብሌን መስፍን በቁጥጥር ስር ሲገኙ የብሔራዊ ምክር ቤት ሰብሳቢያችን አቶ ይድነቃቸው ከበደና ሌሎች የምክር ቤት አባሎቻችን በእስር ላይ ነው የሚገኙት። ከዚህ በተጨማሪ ከ85 በላይ የሚሆኑ ደጋፊዎቻችን በ4 ፖሊስ ጣቢያዎች ውስጥ ብቻ 85 የሚደርሱ ደጋፊዎቻችን በእኛ ኬዝ ሰማያዊ ምክንያት ታስረው ይገኛል።
የሰማያዊ ፓርቲ ባቀረበው አቤቱታ የፖሊስን ምላሽ ለማግኘት አልተቻለም። የኢትዮጵያ መንግስት በውጭ ሀገር የሰላማዊ ሰልፍ ላይ የተሳተፉ ሰዎችን ቤተሰቦች አስሯል ሲል የመብት ድርጅቱ ሂዩማን ራይትስ ዎች አስታወቀ። በቁጥጥር ስር ከዋሉት መካከል በአውስትራሊያ በሰኔ ወር ሰላማዊ ሰልፍ ላይ የተሳተፉ ኢትዮጵያዊ በእድሜ የገፉ ወላጅ እናት እንደሚገኙበትም ታውቋል። የዚህ ግለሰብ 3 ወንድሞችም የደረሱበት መጥፋቱን የመብት ድርጅቱ ኮንኗል። በዩናይትድ ስቴትስ የአየር ኃይልና ወታደራዊ አማካሪዎች የሚደገፉ በኩርዶች የሚመሩ የሶሪያ ወታደሮች ዛሬ በራቃ በስተሰሜን ከባድ ውጊያ ካካሄዱ በኋላ የእስራኤል የእስልምና መንግስት ነኝ የሚለው ቡድን ቁጥጥር ስር የነበሩ በርካታ ቦታዎችን አጥለቅልቀዋል። የሶሪያ የሰብአዊ መብት ድርጅት ታዛቢ ወይም ኦብዘርቫቶሪ እንደሚለው ግን ጥቃቱ ከተጀመረ ሶስተኛውን ቀን ቢይዝም ምንም ተጨባጭ እርምጃ የለም። ሮይተርስ የዜና ወኪል እንደዘገበው እስላማዊ መንግስት ነኝ የሚለው ቡድን ለመከላከያ 5 መኪና ላይ የተመድ ፈንጆች ተጠምደዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቀዳሚ የምሽቱ ዘገባ ወደ ዳንግላ ከተማ ይወስደናል። በቀድሞ ፍቅረኛዋ የአሲድ መደፋት ጾታዊ ጥቃት የደረሰባት መሰረት ንጉሴ ጉዳይ በፍርድ ቤት እልባት አግኝቷል። ፊቷና ሰውነቷ ላይ አሲድ በመድፋት በፊቷ እንደዚሁም በሰውነቷ ላይ ከፍተኛ ጉዳት ያደረሰባት ግለሰብ በፍርድ ቤት ጥፋተኛ ተብሎ የ18 ዓመት ጽኑ እስራት ተበይኖበታል። ፍርዱ በተሰጠበትም ወቅት በቦታው ተገኝታ ነበር። የሕግ ባለሙያዋ ወይዘሮ ሳባ ገብረ መድን ደግሞ የኢትዮጵያ ሴቶች ማህበራት ቅንጅት ዋና ኃላፊ ናቸው። በአጠቃላይ በሴቶች ላይ የሚደርሱ ጥቃቶች በሕግ ከለላ እያገኙ ቢመጡም አሁንም የግንዛቤ እጥረት አለ ይላሉ። ሁለቱንም መስታወት አነጋግራለች።
መሰረት፣ እንዴት ነሽ? ተሻለሽ? በጎ ነሽ? አሁን እንዴት ነው ህመምሽ?
እስካሁን ድረስ የተሻለ ነገር የለም። በጣም ፍቅር እየባሰ ሄደ። አይኔ ደግሞ መገጠም አይችልም። ሰርጀሪ እየጠየ የመደብደር ባህር ያለ በቲ ተከርቻለ። አይ አካባቢ ምንም ለውጥ የለም። እየቆየ በጣም ፍቅር በጣም የሚያሰዱ በጣም
ህክምና እየተከታተልሽ ነው አይደል? አሁን
አሁን ህክምናውን በሙሉ ይሻለ ምንም ነው ያለው። እስካሁን ድረስ
ለምን ተውሹ? ምክንያትሽ ምንድን ነው?
ዳቢ ስራ ይሰራል። አሁንም መሰራቱ ለውጥ ያገኘበት ነገር አለ። እንደመለማመጃ ነገር ነው ያደረጉኝ። እነዚህ በጣም ተቆራርጦ ነው የወደቀ። ስለዚህ እኔ ደህና ህክምና ነው የምፈልገው። እኔ ከዚህ ውስጥ የሀገር ውስጥ ህዝብ በኋላ መሰራት አልፈለግኩም።
አሲዱን ያፈሰሰብሽ ልጅ ፍርድ ተሰጥቶታል አይደለም? ሰሞኑን ያንን በማስመልከት ነበር የደወልኩልሽ።
ፍርዱ ያን አክል ባይሆንም ቢያንስ ነው ጥሩ ነው ብያለሁ። 18 ዓመት ፈርዶበታል ሌላ ወንጀል ስለሌለበት እንጂ ያው ዞሮ ዞሮ ለእኔ ያክል አቅዳጅ ነገር አይሰጠኝም። ታሰረ ተፈታ ምናምን ትርጉም የለም። ያው እንግዲህ እኔ ከነዛ ርብርብ ያደረጉልኝ ነበረ ነው የምፈልገው እንጂ 18 ዓመት ተፈርዶበታል።
የፍርዱ ቀን ነበርሽ አንቺ? እዛ ሄደሽ ነበረ? ተገኝተሻል ቦታው ነበር? እና ሲያይሽ እንደው ተገናኝታችኋል? እንደው ሊያውራሽ ሞክሯል?
ማግኘትም ማየት መታየትም አልፈለግኩም። ምንም ደህና ናት ምናምን ብሎ ያሉትን አብረው የሚሆኑ ፖሊሶች ምናምን እንደው ነበር መስን አብረው የሚነበሩትን ሰዎች እንዲህ ናት ብሎ መልክት ልሳት። እኔ ማየትም እንዳየውም አልፈልግም፣ አይተኝም ደስ እንዲለውም አልፈልግም። በሰዓት ውስጥ የሚለው ድምፅም ስለተሰማኝ አሁን ላይም ደግሞ ደስ ሊለው ይችላል። እንዲህ ተጎድቼ ቢሆን ደስ ሊለው ስለሚችል መታየት አልፈለግኩም።
ይሄ ፍርድ በቂ ነው በቂ አይደለም? ምንድን ነው ለአንቺ የሚፈይድልሽ? እስቲ ንገሪኝ ምን እንደተሰማሽ በፍርዱ።
ፍርዱ ይበቃዋል ማለት እንደ ሰው ሰውነት ስታስብ ይበቃዋል ነው የምልህ። እኔ እኔነቴን አይቀይረኝም። አሁን ነት ፍርድ የሞት ፍርድ ይፈረድበትም እኔ ያን ያክል አቅዳይ አይደለም። ግን እኔ እንኳን አልሞችኝና ቢያንስ እኔን ተባርበው ቢያድኑኝ እሱ የ18 ዓመት ቢያንስ ለሌላውም እንኳን ትምህርት ሊሆን ይችላል ይበቃዋል ነው የምልህ። እኔ ግን ከባድ ነው። በእኔ ቦታ ሆነሽ ብታስቢው እኔ አላቅም ብቻ በሰው ሰውነት ሌላም ነገር ሊያሰኘው ይችል ነበር። ግን እኔ አልችልም እንደዛ ብዬ ለመወሰን እራሱ አልቻልኩም። እማም ምስክረሹ ምናምን ቢያንስ ትንሽ እንኳን ለመራራት ትሞክሪያለሽ እንጂ እንደሱም ጭካኔ እንደሱ ነገር ሌላም ነገር ነበር ነው የሚያስፈልገው። እኔ አሲዱ ተደፍሶበት ማየትንም ነገር ነበረ የምፈልገው። ህጉ እንደዛ አይፈቅድም አሉ። ያው 18 ዓመት ፈርደውበታል። በቂ አይደለም ቢሆንም ግን ከምንም ይሻላል ብዬ ነው የምገምተው። ቢጠፋ ቢሰወር ያንን ነገር ላላገኘችም ነበር።
ወይዘሮ ሳባ ገብረ መድህን የኢትዮጵያ የሴቶች ማህበራት ቅንጅት ወይም ኔትወርክ ኦፍ ኢትዮጵያን ሂውማን አሶሲሽን ዋና ኃላፊ በኢትዮጵያ በአጠቃላይ በሴቶች ላይ በሚደርሰው የሴቶች ጥቃትና ህጉን በተመለከተ አጠር ያለ አስተያየታቸውን ሰጥተው ነበር።
በሴቶች ጥቃት ላይ የሚደረጉት ውሳኔዎች እና የህግ አፈጻጸም ያው እንዲሁ ጥሩ ህጎች አሉን። በአሁኑ ሰዓት ሴቶች ጥቃት ለመከላከል የወጡ ህጎች አሉ፣ ፖሊሲዎችም ጭምር አሉ። እነሱ እንዲፈጸሙ ሁሉም ህብረተሰብ መንግስትም መንግስት ያለውንም ድርጅት መዝጋት አለበት ብዬ ያስባለሁ። ብዙ ጥቃት ግን በዋናነት ደግሞ የአመለካከትም ጋር በጣም የተያያዘ ስለሆነ ህግ ማውጣትና ህግ ማስፈጸም ብቻ ሳይሆን በአመለካከት ዙሪያ በግንዛቤ ዙሪያ ሰፊ ስራ መሰራት አለበት። እዚህ ደግሞ የሴቶች ድርጅቶች ሴቶች ማህበራት መጠናከር አለባቸው። ሴቶች መብቶቻቸውን እንዲጠይቁ፣ ጥቃት ሲፈጸምባቸው ቶሎ ማመልከት እንዲችሉ፣ እንዲሁ ደግሞ ጥቃት እንዳይፈጸም መከላከል እንዲችሉ ሰፊው ስራ መስራት የሚችሉት እነዚህ የሴቶች ቡድኖች ናቸው ብዬ ስለማስብ እነዚህ መጠናከር አለባቸው ብዬ አስባለሁ። እንዲህ የመሰለው እና ሌሎችም ከዚህ የተፈጸሙት ሴቶች ጥቃቶች ሁላችንንም ሊያሰቅቀንና በጣም እንትን የሆነ አስተማሪ የሆነ እርምጃ ሊወሰድበት ይገባል ነው የምለው። የአሲድ መደፋት የሚለው ነገር ከዚህ በፊትም ስንል እንደነበረው አዲስ ፈኖምና እንደመሆኑ ከወዲሁ ከፍተኛ አስተማሪ እንዲሆኑ ካልተደረገ የቀን ተቀን ልምድ ወይም ደግሞ ክፍተት ይሆናል። ስለዚህ ይህንን አቮይድ ማድረግ የሚቻለው ገና ከጅምሩ አሁን ብቻ አይደለም፣ ከዚህ በፊትም እንደዚህ አሲድ የተፈሰሰባቸው እናቶች፣ ሴቶች፣ እህቶች፣ ወጣት ልጆች ከፍተኛ ችግር ላይ እንደወደቁ እናውቃለን። አይናቸው የታወሩ ወይም ደግሞ ሌላም አካል ጉዳት የደረሰባቸው ሰዎች አሉና ይሄ ነገር ማቆሚያ መደረግ አለበት ግን ብዬ አስባለሁኝ። መንግስት ይሄንን ነገር ለየት ባለ መንገድ አይቶ ለምንድን ነው እየበዛ ያለው ለምንድን ነው ጨመረ ያለው ተብሎ ጥናት ተደርጎበት በጣም በጣም አስተማሪ የሆነ ከልካይም የሆነ ቅጣት ከልካይም የሆነ አፈጻጸምና ህግ ሊኖር ይገባል ይላሉ።
እሺ፣ በጣም ነው የማመሰግነው ወይዘሮ ሳባ።
አሜን።
መልካም መሰረት፣ እንግዲህ በአሁኑ ሰዓት የምትገኘው እርዳታ በመጠየቅ ላይ ነው። መርዳት የምትፈልጉ መርዳት ትችላላችሁ። በቀጣይነት ደግሞ በዚህ ሳምንት ሌላ እንግዳ ይኖረናል። በዚሁ ርዕስ ላይ ወይዘሮ ማርያም ሙኒር በህግ ሙያ በተለይም በዳኝነትና በጥብቅና ለበርካታ አመታት ያገለገሉ ሰው ናቸው። ጥቃት የደረሰባቸውን መጠጊያ የሌላቸውን ሴቶች መጠለያ በመስጠት እያገለገሉ ይገኛሉ።
እንግዲህ እኛ ጋር ሲመጡ ብዙ ነገሮች አሉ። አንደኛ ብዙዎቹ ተስፋ ቆርጠው ነው የሚመጡት። እርጉዝ ይሆናሉ ወይም ሲደፈሩ በቃ አልቀልኝ፣ እኔ ዘመድ የለኝ፣ ወገን የለኝ፣ እኔን ለእኔ የሚያስብ ሰው የለም፣ ስለዚህ መሞት አለብኝ ብለው ብዙዎቹ በቃ ሙከራም ያደርጋሉ፣ ራሳቸውን ለማጥፋትም ይሞክራሉ።
ከወይዘሮ ማርያም ሙኒር ጋር ያደረግነውን አጠቃላይ ሙሉ ቃለ መጠይቅ ይዘን በዚህ ሳምንት እንመለሳለን።
ወደ ተከታዩ ዘገባችን እንለፍ። እያዩ ፈንገስ ምን አይነት ስም ነው እንዳትሉ፣ በአዲስ አበባ አነጋጋሪው ገጸ ባህሪ ነበር ላለፉት ሁለት ዓመታት ተኩል ያህል። አሁን ደግሞ ወደ ዩናይትድ ስቴትስ መጥቷል። እዚህ የመጣውም ፌስታሌን የተሰኘው የሙሉ ሰዓት ትዕይንት ነው። በፌስታሌን እያዩ ፈንገስ፣ እያዩ ፈንገስ እንደ ልቡ ይናገራል። ጽዮን ግርማ በመክፈቻው ላይ ተገኝታ ደራሲው በረከት በላይነህን አነጋግራ ተከታዩን ዘግባለች።
እያዩ ፈንገስ የተባለው ገጸ ባህሪ ፌስታሌን ሆኖ የሙሉ ሰዓት ተውኔት እስኪሆን ድረስ በዋቢ ሸበሌ ሆቴል በየወሩ ይቀርብ በነበረው የጃዝ ምሽት ላይ ለሁለት ዓመት በ25 ክፍል ለተመልካች ቀርቧል። የዚህ ገጸ ባህሪ ፈጣሪ ደራሲ፣ ገጣሚና ጋዜጠኛ በረከት በላይነህ ነው። በአንቲገን፣ ንጉሥ አርማ፣ ፍቅርን የተራበና በበርካታ የመድረክ ቲያትሩ የትወና ብቃቱ የሚታወቀው አርቲስት ግሩም ዘነበ ደግሞ ብቻውን መድረክ የሚቆጣጠርበት ስራው ነው።
ሚግዬ ሚግዬ ዛሬ በአራት ፖሊሶች ተይዛ ገባችልኛ። አሁን እንግዲህ እዛ ቁጭ ብላ ካርታዋን ትለጣለጥ ትለብልብ። አውራዎቹ ባለፈው የገቡት ጦር ልብ ዳይመንድ ምናምን የሚባለውን የካርታ ጨዋታ አያውቁትም አሉ። በኋላ ሲጣራ እነሱ የለመዱት በቤት ካርታ መጫወት።
እያዩ ፈንገስ እያዩ ክኒሊክ በተሰኘው ትዕይንት ላይ ከተጫወተው የተቀነጨበ ነው። ፌስታሌን በሙሉ ተውኔትነት ከቀረበ 11 ወራት አስቆጥሯል። ደራሲው በረከት በላይነህ እንደነገረኝ በዚህ ጊዜ ውስጥ 150 መድረኮች ላይ ለእይታ ቀርቧል። 70 ሺህ ተመልካችም ተመልክቶታል።
13 የቤትና የቦታ ካርታ ይዘው የቦሌውን ጣልከው እንዴ? የፒያሳው ሞተ? የሜክሲኮን መዛስክ ይባባላል ባሉ።
አሁን ፌስታሊን አሜሪካ መጥቷል። በትናንትናው ዕለትም በዋሽንግተን ዲሲ ኮሎምቢያ ሃይትስ ኤጁኬሽናል ካምፓስ ለእይታ በቅቷል። ተውኔቱ የሁለት ሰዓት ከሰላሳ ደቂቃ ሙሉ ተውኔት ነው። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮችን ይዳስሳል። ማህበራዊ ህጸጾችን ይነቅሳል፣ ፈጣሪውን ይሞግታል፣ ማህበረሰቡን ይተቻል፣ ሀገራዊ ጉዳዮችን እያነሳ ፖለቲካውን ይሳለቅበታል። በጠንካራ ሀሳብ ሁሉንም ይሞግታል። አንድ ሰው ብቻውን ሙሉ መድረኩን ተቆጣጥሮ ያሳቀ፣ በሀዘን ድባብ አዳራሹን ጸጥ እያደረገ ትንፋሽም እያሳጣ በአዲስ አበባ መቼት ተሰርቶ ዋሽንግተን ዲሲ ያለን ህዝብ በአንድ አይነት ድባብ ያሰምጣል። ደራሲውን በረከት በላይነ ይህን ሁሉ ታሪክ በአንድ ለማምጣት ታሪኩን እንዴት አዋቀርከው አልኩት። ቲያትሩ ከታየ በኋላ ከመድረክ ጀርባ አግኝቸው
እሱ ከነዋሪነት ኢትዮጵያዊ መልክም ኢትዮጵያዊ ልብም ስላለኝ አንደኛ እሱ ነው ያለ። ሁለተኛ ትምህርት ስነ ልቦና ነው። ሁለተኛው ማይነር ሶሺዮሎጂ ነው። ስለ ሶሳይቲ ምናምን ይገርመኛል። በእርግጥ እሱ ስለተማሩ ብቻር ነው ግን ማንበብ መኖር አዋዋሌ ከግሩም ጋር ራሱ ጋር መስራቴ።
በቲያትሩ ላይ የማይወቀስ የማይነቀፍ የለም። ለኢትዮጵያ ሀገራዊ ችግሮች ተጠያቂ የሚያደርገው ሁሉንም ነው። ወጣቶች ቲያትሩን ካዩት በኋላ በአዲስ አበባ ይሰጧችሁ የነበረው ምላሽ ምን ነበር አልኩት በረከትን።
እሱ ልዩ ነው። አሁን ይህ ቲያትር እንዳልኩ ከቲያትርነቱ በላይ ሰጪ የመሆኑ ነገር ይበዛል። ስ እንደ ጅማት እንደዚህ አሳስረው የያዙት እንዲህ አይነት ትምህርቶች ናቸው። ስለ ሶሳይቲ ግድ መስጠት፣ አንተ እያለ ማዋራት፣ አንቺ እያለ ማዋራት ታይታችሁ ከሆነ አንተ እያለ የሚያዋራ ስለዚህ ወጣት ገብቶ ሰውስ አንተ እያልሽ እያናገርሽው ላይወደው ላይገርሞ አይችልም። ይፈልጉ ይታታል።
አሻራው በልኩ የተራመደ መውጣት ውስጥ ይገባው መግባት ያልወደደ
ተውኔቱ ዘፈንም ተሰርቶለታል። የዚህ ተውኔት ፕሮዲውሰር ገጣሚ አበባው መላኩ ነው። ሙዚቃውን ጆርጋ መስፍን፣ አበጋዝ ክብረ ወርቅና ግሩም መዝሙር ናቸው የሰሩት። ዜማ ደራሲና ሙዚቃ ፕሮዲውሰሩ አለማየሁ ደመቀ ነው። በዛ ወርቅ አስፋውና ግዛቸው ተሾመ ደግሞ አንድ ሙዚቃ በድምፅ ተጫውተዋል።
ሰፈር የሚያፋልጋገር ያሰሰ
ሄደ ሄደ የካተተ
በዛ ወርቅ ከመድረክ ጀርባ ነበረች። ዘፈኑን ሰምታ መገረሟን ነገረችኝ። አዲስ አበባ በነበረችበት ጊዜ ዘፈን እንድትሰራላቸው ሲጠይቋት በደስታ አንድ ቀን አጥንታው ሰርታላቸው መጣች። በመድረኩ ላይ ከትዕይንቱ ጋር ተቀናብሮ ስትሰማው ግን መደነቋን መሸሸግ አልቻለችም።
ጥሩና ብዙ ነገሮችን የሚያመራምር የሚያስደስት ነገር ነው እና ለፈሳደን ደግሞ ድምፁን ስሰማው እንደዚህ ጥሩ ነበር እንዴ? ለዚህ ዓላማ ነበር እንዴ የሰራሁት? ማለት ድምፄ ጥሩ ነው ማለት ሳይሆን ለዚህ ለተቀደሰ ዓላማ ነው ለካ የሰራሁት ጥሩ ነው ብሎ ልቤ ደስ አለ ደስ አለ።
ቲያትሩ አሜሪካ መጥቶ እንዲታይ ያደረገው ኢንኬጅ አርት ነው። የድርጅቱ ባለቤትና ስራ አስኪያጅ አቶ በቀለ ተሾመ በትላንትናው ምሽት 900 ሰው ቲያትሩን እንደተመለከተ ገልጾልኛል። በቀጣይም ለሶስት ወር በተለያዩ የዩናይትድ ስቴትስ ግዛቶች እንደሚታይ ተናግሯል። በዋሽንግተን ዲሲ የነበረው ትዕይንት ሊንኬጅ አርትስ፣ ይሳቃል ኢንተርቴንመንትና ጣይቱ የባህል ማዕከል በጋራ ያዘጋጁት ነው። የጣይቱ የባህል ማዕከል ስራ አስኪያጅ አርቲስት አለም ፀሐይ ወዳጆን ከቲያትሩ በኋላ ጠይቂያት ነበር።
እጅግ የሚደንቅ ነገር ነው። የሚደንቀው ለምንድን ነው? ብዙ ጊዜ ቲያትር ላይ እድሜን ሙሉ በገበርኩበት ዘመን በአንድ ሰው ትከሻ ይህን ያህል ሰዓት መድረክ ላይ ይዞ መገኘት እጅግ ከባድ። አንዳንድ ጊዜ 5-6 ሆነንም ወይም ከዛ ቁጥር በላይ ሆነን ኦዲየንሱን የማንይዝበት ጊዜ አለን። ስለዚህ አንድ ተዋናይ ግን ሎኪንጉን ይዞ ድምፁን ይዞ ያንን ጉልበት ይዞ በእንዲህ አይነት መልክ የተሳካ ነገር ማድረጉ የሚያስደንቅና የሚያስገርም ግሩም ያስቃል፣ ያስለቅሳል። የድርሰቱ ቅደም ተከተል ራሱ ካለበት እስከ መጨረሻ ክላይማክሱን እየጠበቀ መሄድ ትርኢት ነው።
ግሩም ዘነበ ቲያትሩ ካበቃ በኋላ ሁሉንም አመስግኗል። ቲያትሩ አዲስ አበባ ከታየው የተቀነሰም የተጨበረም የለበትም ብሏል። የተመልካቹ ግለት ቲያትሩን ሳምንት እሁድ እንዲደገም አድርጎታል ብላለች ዓለም ፀሐይ ወዳጆ።
ከይስሙላ ሸንጎ የተሟገተ በንበት ሰንሰለት እየተጎተተ
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው፣ ጋቢና ቪኦኤ። የዚህ ደግሞ መስታወት ዲጄ ፋትሱ መጥቷል። አፍሪካን በፍቅሩ ብድክንፍ ያደረጋል ቁጥር አንድ ዲጄ እዚህ ይገኛል። ሴሌብሪቲ ዲጄ
ወሳ፣ ሰላም ናችሁ? ጋቢና እንዴት ናችሁ አድማጮቻችን?
በጣም ሰላም ነን። ተሳፈር እስቲ። ሄኖክ መሀሪ በጣም ከበድ ያለ ሽልማት አለው ስትል ነበር
ትናንትና በሌጎስ ናይጄሪያ ኦል አፍሪካን ሚውዚክ አዋርድ ወይም አፍሪማ የታወቀ አዋርድ
ፊርማ ይመስላል።
ትናንት ተካሂዶ ነበርና በሚገርም ሁኔታ ከዚህ ቀደም እንሰማቸው በኢስት አፍሪካ ነበር ብዙ የኛ
በምስራቅ
ነበር። አሁን ግን
ምን አይነት ሙዚቃ የምዕራብ አፍሪካ የሚሰራል ወይስ ኢትዮጵያዊ ቅኝቶች ናቸው?
ኦል አፍሪካን እንትን ነው አፍሪካን አርኤንቢ አፍሪካ ቤስት አርኤንቢ ተብሎ የተሸለመው ቤስት አርኤንቢ አርቲስት ተብሎ
በነገራችን ላይ ስለ ሄኖክ እኔ ከኔ ጋር ነው አብሮ የተማር ነው አብረውን የተመረቅ ነው። ሄኖክ መሀሪ ማለት በጣም ዴዲኬትድ ምንድን ነው በጣም
ትጉህ
ተማሪ የነበረ ነው። ከአንደኛ እስከ አራተኛ አመት ድረስ ስንማር አብረን አንደኛ የወጣ የጨረሰ ተማሪ ነው። በጣም ጎበዝ ሙዚቀኛ ነው። እሱ ብቻ አይደለም፣ ወንድሞቹ በጣም ጎበዝ ሙዚቀኞች ናቸው። መሀሪ ብራዘርስ የሚል በአባታቸው ስም የተሰየመ ባንድ የሙዚቃ ባንድ ነበራቸው። እሱም በጣም ብዙ ይሰሩ ነበር። በተለይም ከዘሪቱ ጋር ብዙ ሙዚቃዎች፣ ብዙ መድረኮችን ሰርተዋል። ሮቤል መሀሪ የእሱ ተከታይ ነው። ሄኖክ በነገራችን ላይ መጀመሪያ ልጅ ነው ለቤቱ። ሮቤል መሀሪ ሁለተኛ ነው እና ሮቤል መሀሪ ደግሞ ሎዋም ይቀጥላል። ከዛ በጣም ጎበዝ ሙዚቀኛ ነው። ሮቤልም ጊታር በጣም ጎበዝ ነው። አቀናባሪ
ወጣቶች ናቸው። ሁሉም ደግሞ
ሁሉም ወጣቶች ናቸው። በሚገርመው አንድ ልጨርስላችሁ፣ እናትና አባታቸውም ሀገር ፍቅር የኖሩ አርቲስቶች ናቸው እና የአርቲስቶች ልጆች ናቸው እነሱ።
አመሰግናለሁ።
የአሁኑ አልበማቸውም እንግዲህ ሄኖክና መሀሪ ብራዘርስ የተሰኘው አልበም ነው። በዚህ አልበም ላይ ያሸነፉት። ሌላ መጨምርልህ ነገር እንግዲህ ከአልበሙ ላይ አንድ ሙዚቃ እንጋብዛችኋለን። ደስ ብሎኛል የሚለውን ደስ ብሎናል የሚለው የራሱ ሙዚቃ እንጋብዝ።
እንኳን ደስ ያለ ሄኖክ መሀሪ።
እንኳን ደስ ያለ ሄኖክ።
ደስ የሚል ፀሐይ፣ ደስ የሚል ንጋት፣ ደስ የሚል ሰማይ፣ ደስ የሚል ፍቅር Mimi marik, the same as since I can get the same in Mata, the same in the shit, my etherekan, the mimoks and mate, the same in where that you go have it, the same if to me, the metamat, that's good on ya.
የኢትዮጵያ ማህበረሰባዊና ፖለቲካ ስላቅ በአንድ ሰዓት ተውኔት ይህን ይመስላል። አሁን ደግሞ ወደ ዩናይትድ ስቴትስ የፕሬዝዳንታዊ ምርጫ እንለፍ። ነገ አሜሪካውያን ለሚቀጥሉት አራት ዓመታት ሀገሪቱን የምትመራ ወይም የሚመራውን ይመርጣሉ። ዲሞክራቲዋ ሂለሪ ክሊንተንና ሪፐብሊካኑ ዶናልድ ትራምፕ የሚያደርጉትን ፉክክር በማጠናቀቅ ላይ ናቸው። ለመሆኑ የአሜሪካ ምርጫ ለኢትዮጵያውያን ምን ፋይዳ አለው? እንዴት ያዩታል? እስክንድር ፍሬው በአዲስ አበባ ተዘዋውሮ ሰዎችን አነጋግሯል።
በነገ ዕለት የሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ እንደ በርካታ የዓለም አካባቢዎች ሁሉ እዚህ በኢትዮጵያም ትኩረት መሳቡ አልቀረም። ድምጽ የመስጠት መብት ባይኖራቸው እንኳን ድጋፋቸውን የሚገልጹለት እንዲያሸንፍ የሚመኙለት እጩ እንዳላቸው ያነጋገርኳቸው አስተያየት ሰጪዎች ገልጸዋል። ሂደቱን የመከታተላቸው ምክንያት የትኩረታቸው መነሻ የአሜሪካ ተጽዕኖ የመፍጠር አቅምና የምርጫው ዲሞክራሲያዊነት መሆኑንም ተናግረዋል። በጂኦግራፊና አካባቢያዊ ጥናት የ3ኛ ዓመት የፒኤችዲ ተማሪ መሆኑን ያስታወቀው መዚድ ካሳ ይህንኑ ነው ያብራራው።
እንደ ሞዴል ድንጠቀምበት ወይም እንደ ሞዴል እናነሳው ስለጀስ ነው እንደ ሞዴል ሊሆን ስለሚችል ስለምናምን ነው ብዬ አስባለሁ።
ምሳሌ መሆን ስለሚችል
ምክንያቱም ነው ሞሮለስ በዚች ፕላኔት ላይ የተሻለ ዲሞክራቲክ የሆነ ሁኔታ ያለባት ሀገር አሜሪካን አተብሎ ይታሰባል ነውም። ኢንፋክት በኔ ባለኝ ኤክስፒሪየንስ ኢትዮጵያኖች የአሜሪካን የምርጫ አስተሳሰብ ብናራምድ እጅግ በጣም የተሻለ ደረጃ እንደርሳለን ብዬ አስባለሁ።
ካነጋገርኳቸው የአዲስ አበባ ዩኒቨርሲቲ ተማሪዎች አብዛኛዎቹ ከዶናልድ ትራምፕ ይልቅ የሂላሪ ክሊንተንን ማሸነፍ እንደሚመርጡ አስረድተዋል። የሁለተኛ ዓመት የፍልስፍና ተማሪ የሆነችው ማህሌት አበራ ምላሿ ፈጣንና ግልጽ ነው።
ሂላሪ ክሊንተን።
ምክንያትሽ?
ጠንካራ ሲሆነች ከሰው የበለጠ ኮንፊደንስ ስላላት
አላውቅም። በራስ መተማመን?
ያ በራስ መተማመን ስላላት እና እቅዶቿም አሪፍ ስለሆኑ።
ለምሳሌ እስቲ እቅዶች ሲባል የትኞቹን እቅዶች ማለት ነው?
እና አስተያየቶች እኔ ዲቤታቸውን አዳምጬ ነበር።
የዶናልድ ትራምፕ አስተያየቶች
አስተያየቱ ደስ አይልም ያለው ይሄ ግንብ ምናምን የሚለው ነገር የሜክሲኮና እና ካለው አንጻር እሷ ሴትም ስለሆንኩኝ ኮንፊደንሷን ስለወደድኩላት ምናምን ዲቤቷን ላይ ጠንካራ ስለሆነች
ክርክሮች ላይ
ያ ክርክር
ግን ከአጠቃላይ በአፍሪካ ላይ ሊከተሉ ይችላሉ ብለሽ ከምታስቢው ፖሊሲ አንጻር በኢትዮጵያ ላይ ከእሱ አንጻር ሳይተሸዋል ለምሳሌ
እንደዛ በቃ አሜሪካን ፕሬዚዳንት ነው የምትሆነው። ያው ኢኮኖሚያቸው ሞር ኢንፍሉዌንሰር ስለሆኑ አፍሪካ ላይ እንትን የሆነ ኢንፍሉዌንስ ይኖራቸዋል እንጂ በቃ እነሱ አሜሪካ ላይ ነው። ለምን እኛ ስለ አፍሪካ ለምን አስባለን? ፕሬዚዳንትነቷን አሜሪካ እስከሆነ ድረስ ማለት ነው። እኔ እንደዛ ነው የማውቀው።
ሮብ ጠዋት ስትነቂ ዶናልድ ትራምፕ የአሜሪካ ፕሬዚዳንት ሆነው ተመረጡ የሚል ዜና ብትሰሚ ምን ስሜት ያሳድብሻል?
እንግዲህ ለአሜሪካኖች አራት ዓመቱ ብቻ አሉ ትላለው ማለት ነው።
በዚሁ ዩኒቨርሲቲ የፍልስፍና የሁለተኛ ዓመት ተማሪ የሆነው ሀብታሙ ማርቆስ ተመሳሳይ ሀሳብ አንጸባርቋል።
እኔ ክሊንተን ብትመረጥና እሷ ብታሸንፍ ደስ ይለኛል። ከምታነሳቸው ነገሮች አንጻር ማለትም ሀገሪቷም እስካሁን ስትማራበት የነበረው በዲሞክራቲክ ይመስለኛል። ከዛም አንጻር ልምድም አላት ብዬ አስባለሁ ከብዙ አቅጣጫ እና ለዛ እሷ ብታሸንፍ ደስ ይለኛል። ብዙም እንትን ባልልም ግን እሷ ብታሸንፍ አሪፍ ይመስለኛል።
በፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል የሶስተኛ ዓመት ተማሪ የሆነችው አህላም አወል ደግሞ ሂላሪ ክሊንተን በስደተኞች ላይ የሚከተሉት ፖሊሲ ከዶናልድ ትራምፕ እንደሚሻል ታምናለች።
ምክንያቱም ሞር ዲሞክራቲክ ነች፣ ሞር ለኢሚግራንት
ለስደተኞች
ያላት አመለካከት ጥሩ ይመስለኛል። ዶናልድ ትራምፕ በጣም ኮንዘርቫቲቭ እና
ወግ አጥባቂ
የሚባለው ነው እና ለብዙም አሜሪካ ያው ኔሽን ኦፍ ኢሚግራንትስ እንደመሆኗ መጠን
የስደተኞች ሀገር
እንደመሆኗ መጠን ለስደተኞች ያለውን ቫልዩ በጣም ይቀንሰዋል ብዬ አስባለሁ እና ከብዙ አሜሪካ ከብዙ ሀገሮች ጋር ያላትን ሪሌሽን በብዙ ምድር ሁከትን ሊያበላሸው ይችላል ብዬ አስባለሁ። እሷ ለአሜሪካ ሴት መሆኗ አዲስ ኤክስፒሪየንስ ለማጣ ይችላል በሚል አስባለሁ።
ግን እዚህ ላይ አንቺ የስደተኞች ጉዳይ ለምን ያሳስብሻል? ዘመዶች አሉሽ አሜሪካ የሚኖሩ? አንቺ ወደፊት አሜሪካ መኖር ትፈልጊያለሽ ወይስ አጠቃላይውን ነገር ነው ያገሻለሽ?
ዘመዶች አሉኝ፣ አሜሪካ ለመኖር ሀሳብ የለኝም። ግን ያው ሲጀመር ስደተኞች ነው ሀገሯን የመሰረቷት። ስለዚህ ይሄን ያህል የጠበቀ ፖሊሲ ሊኖራቸው አይገባም።
አለፍ አለፍ እያልኩ ያነጋገርኳቸው የአዲስ አበባ ዩኒቨርሲቲ ተማሪዎች ከዶናልድ ትራምፕ ይልቅ ሂላሪ ክሊንተን እንዲያሸንፉ ይመኛሉ። ዶናልድ ትራምፕ የሚል የማስተዋወቂያ እስክሪብቶ የያዘች ወጣት ሳትቀር የምመኘው ክሊንተን እንዲያሸንፉ ነው ብላኛለች። እርሷም ሆነች ሌሎች አስተያየት ሰጪዎች ካስቀመጧቸው ምክንያቶች አንዱ ደግሞ በዶናልድ ትራምፕ የስደተኞችና የውጭ ጉዳይ ፖሊሲ ላይ ያላቸው ጥርጣሬ ነው። በእርግጥ የፕሬዝዳንቶች መቀያየር መሰረታዊ የሆነ የፖሊሲ ለውጥ ሊያመጣ ይችላል ወይ? በዚህና በተያያዥ ጉዳዮች ላይ ከአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ጋር ያደረኩትን ቃለ ምልልስ በነገው ዕለት ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
This እስክንድር እናመሰግናለን። በነገ ዕለት ዩናይትድ ስቴትስ የምታካሄደውን የፕሬዚዳንታዊ ምርጫ የአሜሪካ ድምፅ ሬዲዮ በቀጥታ በፌስቡክ አት ቪኦኤ አማሪክ ላይ ለእናንተ ሙሉ ቀን ዘገባ የምናቀርብ ይሆናል። እንድትከታተሉ እንጋብዛለን። በኢትዮጵያ ደግሞ እንግዲህ ኃይሌ ገብረስላሴ ፕሬዚዳንት ሆኗል። የኢትዮጵያ አትሌቲክስ ፌዴሬሽንን ሊያስተዳድር የሁለት ጊዜ የኦሎምፒክ ወርቅ ሜዳሊያ አሸናፊና በተለያዩ ርቀቶች የ27 ክብረ ወሰኖችን ያስመዘገበው ኃይሌ ገብረስላሴ መመረጡን መዘገብ እንፈልጋለን። ዛሬ ዝግጅታችን በዚሁ እየተጠናቀቀ ነው። ማርከስ ሳሙኤልሰን እንግዲህ የሰው ትርፍ የለውም፣ ግን ዛሬ ጋቢና ሞልታለች። በዚህ ሳምንት እናቀርበዋለን።
አዎ፣ ስለዚህ እንግዲህ በዚሁ እንሰናበታችሁ። የዛሬው ፕሮግራማችን ይህንን ይመስላል። አስተያየቶቻችሁን በቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱ።
ሞክቢልና ዲጄ ፋትሱ ናቸው አብረውን የቆዩት። መልካም ምሽት።